የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? በቅድሚያ የማክበር ሰላምታችንን እያስቀደምን የዛሬ የጥቅምት 10 2006 ወይም ኦክቶበር 20 2013 ዓ.ም የኢትዮጵያ አንድነት ሬዲዮን ስርጭት እንደተለመደው የተለያዩ ፕሮግራሞችን አካቷል። በቅድሚያ አንድ ጽሑፍ እናስደምጣለን። ጽሑፉ ወያኔ በኢትዮጵያ ሕዝብ ላይ የሚያደርሰውን ግፍ የሚገልጽ ነው። በመቀጠልም አንድ ቃለ መጠይቅ ይኖረናል። በፕሮግራሙ ጥበት ካላጋጠመን የሳምንቱን ዋና ዋና ዜናዎች እናስደምጣለን። እንግዲህ አድማጮቻችን የዕለቱን ፕሮግራማችንን እስከ መጨረሻው እንድትከታተሉ የተለመደውን ያክብሮት ግብዣችንን እያስቀደምን የዕለቱን የስርጭት በሚከተለው ሙዚቃ እንከፍታለን።
I'm not afraid of the dark.
ኢትዮጵያ በፖለቲካ ሽረኞች ላይ የማሰቃያ ድርጊት ይፈጽማል። በግዳጅ የምነት ቃል እንዲሰጡ ለማድረግ ፖሊስ በጋዜጠኞችና በተቃዋሚዎች ላይ በደሎችን ይፈጽማል። ናይሮቢ ጥቅምት 7 ቀን 2006 ዓ.ም ምረት የኢትዮጵያ ባለስልጣናት አዲስ አበባ ከተማ በሚገኘው ዋና የማሰሪያና የመርመሪያ ጣቢያ ውስጥ በፖለቲካ ሳቢያ የተያዙትን ሽረኞች እንደሚያሰቃዩና ለጎጂ አያያዝ እንደሚያጋልጡ Human Rights Watch ዛሬ ይፋ ባደረገው ሪፖርቱ አስታወቀ። ማከላዊ በመባል በሚታወቀው የፌደራል ፖሊስ ወንጀል ምርመራ ዘርፍ የሚፈጸሙ ህገወጥ ተግባራትን ለማስቆም እንዲሁም የሚፈጸሙትን በደሎች በተመለከተ የሚቀርቡ ቅሬታዎች በገልተኛው ግን እንዲመረመሩና አጥፊዎችንም ተጠያቂ ለማድረግ የኢትዮጵያ መንግስት አፋጣኝ ርምጃ መውሰድ አለበት። ሰባራት ገጾች ያሉትና የሚፈልጉት የምነት ቃል ነው። ማሰቃየትና ጎጂ አያያዝ በኢትዮጵያ ማከላዊ ፖሊስ ጣቢያ በሚል ርዕስ የወጣው ይኸው ሪፖርት ከ2002 ዓመተ ምህረት ጀምሮ በማከላዊ የተፈጸመ ከባድ የሰብአዊ መብቶች ጥሰቶች፣ በህገወጥ መንገድ የሚካሄድ ምርመራና በዚያ ያለውን አስከፊ የእስር ሁኔታ ይዘረዝራል። በማከላዊ ከመታሰሩት መካከል ተቃዋሚ ፖለቲከኞች፣ ጋዜጠኞች፣ የተቃውሞ ሰልፍ አስተባባሪዎችና ጎሳን መሰረት ያደረገ ትግል የሚያካሂዱ አማጽያንን ይደግፋሉ የሚባሉ ሰዎች ይገኙበታል። Human Rights Watch ከ35 የሚበልጡ የቀድሞ ታሳሪዎችና ቤተሰቦቻቸውን ያነጋገረ ሲሆን እነሱም የማዕከላዊ ኃላፊዎች መረጃና የእምነት ቃል ለማግኘት ሲሉ እንዴት መሰረታዊ ፍላጎታቸውን እንደከለከሏቸው እንዳሰቃዩአቸው በተለያየ መልኩ ያልተገባ አያያዝ እንደሚፈጸምባቸውና የቤተሰብ አባላትና የህግ ጠበቃ እንዳያገኙ እንደከለከሏቸው በዝርዝር ገልጸዋል። በHuman Rights Watch የአፍሪካ ምክትል ዳይሬክተር ሌስሊ ሌፍኮ መረጃ ለማግኘት ሲሉ የኢትዮጵያ ባለስልጣናት በዋና ከተማዋ እንብርት በየጊዜው ጥቃት ይፈጽማሉ ብለዋል። ሌፍኮ እንዳሉት ድብደባ ማሰቃየትና በማስገደድ ቃል መቀበል ለጋዜጠኞችና ተቃዋሚ ፖለቲከኞች የተገባ አይደለም። Human Rights Watch እንዳለው በኢትዮጵያ ከ1997ቱ አወዛጋቢ ምርጫ በኋላ በሰላማዊ ተቃውሞ ላይ የሚደረገው ጫና ተባብሷል። በማዕከላዊ ተይዘው ምርመራ የሚካሄድባቸው የመንግስት ተቃዋሚ ናቸው ተብለው የሚታሰቡ ሰዎች ጥብቅ በሆነ የሀገሪቱ አይጸረ ሽብርተኝነት ህግ መሰረት መከሰስን ጨምሮ የዘፈቀደ እስርና ፖለቲካ መሰረት ያደረገ ማሳደድ ይፈጸምባቸዋል። የማዕከላዊ ኃላፊዎች በዋናነትም መርማሪ ፖሊሶች እስረኞችን በተለያየ መንገድ ያሰቃያሉ፣ ጎጂ አያያዝም ይፈጽማሉ። በተለያየ በምርመራ ጊዜ ተሳፋሪዎች ታሳሪዎች በጥፊ በርግጫ እንዲሁም በበትርና በሰደፍ በተደጋጋሚ እንደተመቱ ለHuman Rights Watch ገልጸዋል። እስረኞች ሰውነታቸውን ለህመም በሚዳርግ ሁኔታ እንዲሆንና በተለይም እጆቻቸውን ከግርግዳ ጋር ታስረው እንዲንጠለጠሉ ተደርጎ ለረጅም ሰዓት ያለማቋረጥ እንደሚደበደቡ ተናግረዋል። ኮሮሚያ ክልል የመጣ አንድ ተማሪ ብቻውን ተነጥሎና በሰንሰለት ታስሮ ለበርካታ ወራት እንዲቆይ እንደተደረገ ተናግሯል። ለመቆም ስሞክር ይቸገራለሁ። ለመቆም ጭንቅላቴና እግሮቼን እና ግርግዳውን መጠቀም ነበረብኝ። ምግብ ስመገብ እንኳን በሰንሰለት ታስሬ ነበር። ስመገብ እጆቼ በፊት ለፊት በኩል እንዲታሰሩ ይደረጋል። ስጨርስ ደግሞ መልሰው ወደ ኋላ ያስሩኛል። በማዕከላዊ በሚገኙት አራት ዋና የማሰሪያና የመግረፊያ ክፍሎች ወይም ብሎኮች ያለው ሁኔታ አስከፊ ነው። ሆኖም በየብሎኩ ያለው ሁኔታ በከፍተኛ ደረጃ ይለያያል። ጨለማ ቤት በመባል በሚታወቀው በጣም የከፋ ብሎክ የቀን ብርሃንና የመጸዳጃ አገልግሎት ማግኘት በእጅጉ የተገደበ መሆኑን የቀድሞ ታሳሪዎች የገለጹ ሲሆን፣ ጣውላ ቤት በሚባለው ብሎክ የታሰሩት ደግሞ ወደ ደጃፍ ለመውጣት ያለውን ገደብና የክፍሎቹን በተባይ መወረር ገልጸዋል። እስረኞቹ ለመርማሪዎች ጥያቄዎች ምላሽ ለመስጠት በሚያደርጉት ትብብር መሰረት በቅጣትም ወይም በማበረታቻ መልኩ መሰረታዊ ፍላጎታቸውንና ሌሎች የሚያስፈልጓቸውን ነገሮች ሊከለከሉ ወይም ሊፈቀዱላቸው ይችላል። ይህም ታሳሪዎቹን ከአንዱ ብሎክ ወደ ሌላው ማዘዋወርን ይጨምራል። ከለማቀፉ ሆቴል ሲያሜውን ወዳገኘውና ሸራተን በመባል እንደሚታወቀው ብሎክ መዛወር የተሻለ የመንቀሳቀስ ዕድል ስለሚያስገኝ ከመፈታት ቀጥሎ እስረኞች እጅግ የሚናፍቁት ነገር ነው። በጨለማ ቤትና በጣውላ ቤት የሚታሰሩ እስረኞች በተለይ በመጀመሪያዎቹ የእስር ወቅቶች የሕግ ጠበቃና ዘመዶቻቸውን እንዲያገኙ አይፈቀድላቸውም። የታሰሩ ዘመዶቻቸውን ለመጠየቅ በየቀኑ ወደ ማዕከላዊ ቢሄዱም ምርመራው እስኪያልቅ በሚል ለተራዘመ ጊዜ ከእስረኞች ጋር ለመገናኘት ኃላፊዎች እንደማይቀዱላቸው በርካታ የቤተሰብ አባላት ለሂውማን ራይትስ ዎች ገልጸዋል። በምርመራ ወቅት የሕግ ጠበቃ ለመኖሩ ታሳሪዎች ላይ የሚፈጸመውን በደል እንዲጨምር ያደርጋል። በመርማሪዎች የሚፈጸሙ ጎጂ አያያዞችን ማሰቃየትን የሚመለከቱ መረጃዎች እንዳይመዘገቡ ያደርጋል። እንዲሁም ፍርድ ቤት ይህ ያልተገባ አያያዝ እንዲሻሻል መፍትሄ ሊሰጥ የሚችልበትን እድል ይገድባል ሲል ሂውማን ራይትስ ዎች ገልጿል። እስረኞች ከጠበቆቻቸውና ከቤተሰቦቻቸው ጋር እንዳይገናኙ ማድረግ በደል ሊፈጽም የሚችልበትን እድል ከመጨመሩም በላይ እስረኞች የመርማሪዎችን ፍላጎት በሚያሟሉ መልክ ብቻ እንዲሄዱ ከፍተኛ ጫና ይፈጥርባቸዋል። ያሉት ሌፍኮ በማዕከላዊ የሚገኙ እስረኞች በምርመራ ወቅት ጠበቆቻቸው እንዲገኙላቸው፣ ከዘመዶቻቸው ጋር እንዲገናኙ እንዲሁም በፍጥነት ከስ ተመስርቶ ፍርድ ቤት እንዲቀርቡ ማድረግ ይኖርበታል ብለዋል። መርማሪዎች ድብደባ፣ ማስፈራራትና ኃይል በመጠቀም እስረኞች የሰጡት የእምነት ቃል ላይ እንዲፈርሙ እንደሚያደርጓቸው ሂውማን ራይትስ ዎች መረዳት ችሏል። አንዳንድ ጊዜ የፈረሟቸውን ጽሑፎች እንደ ማስፈራሪያነት በመጠቀም ከተፈቱ በኋላ ከመንግሥት ጋር እንዲሰሩ ጫና ለመፍጠር የሚያውሏቸው ሲሆን በፍርድ ቤት ማስረጃ ሆነውም እንዲቀርቡ ያደርጋል። በ2004 ዓመተ ምህረት በማዕከላዊ ታስሮ የነበረው ስዊድናዊው ጋዜጠኛ ማርቲን ሼቢ ታሳሪዎች የእምነት ቃል እንዲሰጡ ለማድረግ ስለሚደረገው ጫና ሲናገር፣ አብዛኞቹ ማዕከላዊ የሚገኙት ሰዎች ተስፋ ቆርጠው የእምነት ቃል እንዲሰጡ ድረስ ያቆዩአቸዋል። ቃለ መጠይቅ ሳይደረግልህ ለ3 ሳምንታት ልትቆይ ትችላለህ። የእምነት ቃል እስኪገኝ ድረስ ብቻ ነው የሚጠብቁት። ሁሉ ነገር የእምነት ቃል ማግኘት ላይ ብቻ የሚያጠነጥን ነው። ፖሊስ ጉዳዩ ፍርድ ቤት ሲቀርብ መላ ያገኛል ይላል፣ ነገር ግን ፍርድ ቤት ሲኬድ አንድም የሚገኝ ነገር የለም ብሏል። ሂውማን ራይትስ ዎች እንዳለው ታሳሪዎቹ ለተፈጸመባቸው ጎጂ አያያዝ መፍትሄ ሊያገኙ የሚችሉባቸው መንገዶች ውሱን ናቸው። በተለይ በፖለቲካ ነክ በሆኑ ጉዳዮች ላይ የኢትዮጵያ ፍርድ ቤቶች ገለልተኝነት አይንጸባረቅባቸውም። በጸረ ሽብርተኝነት ሕጉ መሰረት የተያዙ ሰዎችን ጨምሮ እስረኞች ለሚፈጸምባቸው ጥቃት በርካታ ቅሬታ ቢያቀርቡም ቅሬታዎቹ እንዲመረመሩ ወይም ቅሬታ ያቀረቡ እስረኞች የበቀል ጥቃት እንዳይፈጸምባቸው ክትትል እንዲደረግ ፍርድ ቤቶች የወሰዱት በቂ እርምጃ የለም። ያልተገባ አያያዝን በተመለከተ ለሚቀርቡ ቅሬታዎች ፍርድ ቤቶች በንቃት ምላሽ መስጠት አለባቸው። ይህም ሲሆን የሚችለው መንግሥት በነጻነት እንዲሰሩ ሲፈቅድና የሚሰጧቸውን ውሳኔዎች ሲያከብር ብቻ ነው ሲል ሂውማን ራይትስ ዎች ገልጿል። ከቅርብ ዓመታት ወዲህ ኢትዮጵያ በነጻ አካላት የሚደረግን የሰብአዊ መብቶች ምርመራና ሪፖርት የማድረግ ሥራ በእጅጉ ገድባለች። ይህም በማዕከላዊ ያለው የእስር ሁኔታ ክትትል እንዳይደረግበት አድርጓል። መንግሥታዊው የኢትዮጵያ ሰብአዊ መብት ኮሚሽን ከ2002 ዓመተ ምህረት ጀምሮ ማዕከላዊውን 3 ጊዜ የጎበኘ ሲሆን ከሰዎቹ ጋር ግንኙነት እንዳይኖራቸው ተነጥለው የሚታሰሩ ሰዎችን አስመልክቶ ያለውን ስጋት በይፋ አስታውቋል። ይሁንና የቀድሞ ሰረኞች ለሂውማን ራይትስ ዎች እንደገለጹት በጉብኝቱ ወቅት የማዕከላዊ ኃላፊዎች ከኮሚሽኑ ከመጡት ጉብኝዎች ጋራ ስለነበሩ የኮሚሽኑ አባላት በግል ለማነጋገር ሳይችሉ ቀርተዋል። ጉብኝቱን ተከትሎ የመጣ ለውጥ ስለመኖሩም እርግጠኞች አይደሉም። ሂውማን ራይትስ ዎች እንደሚለው በማዕከላዊና በሌሎች ማሰሪያ ቦታዎች የሚደረገው የሰብአዊ መብቶች ሁኔታ ክትትል እንዲሻሻል የበጎ አድራጎት ድርጅቶችና ማህበራት አዋጅና የጸረ ሽብርተኝነት አዋጅ የተሰኙት 2 አፋኝ ህጎች መሻሻል አለባቸው። በሁለቱ ህጎች ምክንያት ገለልተኛ የሰብአዊ መብቶች ክትትል ሥራ በእጅጉ ቀንሷል። እንዲሁም ማሰቃየትና ጎጂ አያያዝን ለመከላከል የሚያስችሉ መሰረታዊ የህግ ጥበቃዎች ተሰርዘዋል። የኢትዮጵያ ህግ መንግስት እና የሀገሪቱ የገባችባቸው ዓለም አቀፍ ግዴታዎች ባለስልጣናት በእስረኞች ላይ ያልተገባ አያያዝ እንዳይፈጽም እንዲከላከሉ የሚያስገድዱ ሲሆኑ በሁሉም ደረጃ የሚገኙት የኢትዮጵያ ባለስልጣናት በደል የመፈጸም አሰራሮችን የማስቆምና ፈጻሚዎችም በህግ እንዲጠየቁ የማድረግ ኃላፊነት አለባቸው ብሏል። ሂውማን ራይትስ ዎች መንግስት የነደፈው የሶስት ዓመት የሰብአዊ መብቶች ድርጊት መርህ ግብር የታሳሪዎች አያያዝ መሻሻል ያለበት መሆኑን የሚገልጽ ቢሆንም መርሃ ግብሩ በአካል ላይ የሚፈጸም ጥቃትና ማሰቃየትን አይደስስም። በስፋት የሚፈጸመውን በደል ለማስቆም መውሰድ ያለበትን ተጨባጭ ፖለቲካዊ እርምጃ ከመግለጽ ይልቅ የአቅም ግንባታ ጉዳዮች ላይ ያተኩራል። ተጨማሪም ገንዘብና የአቅም ግንባታ ሥራ ብቻውን በማዕከላዊና በሌሎች የኢትዮጵያ ማሰሪያ ቦታዎች በስፋት የሚፈጸመውን ያልተገባ አያያዝ አያስቆምም ያሉት ሌፍኮ፣ እውነተኛ ለውጥ የሚመጣው በደሎችን የሚፈጽሙት ሰዎች ላይ የመንግሥት ከፍተኛ ባለሥልጣናት እርምጃ ሲወስዱና ጥፋተኞች ተጠያቂ እንዳይሆኑ የሚያደርገው የአሰራር ባህል እንዲወገድ ሲያደርጉ ነው ብለዋል። አድማጮቻችን፣ የኢትዮጵያ በፖለቲካ እስረኞች ላይ የማሰቃየት ድርጊት ይፈጸማል በሚል ርዕስ ያነበብነውን የቀረበ ጽሑፍ በዚህ እናጠቃልላለን።
Let me know. ያው የቀኙ ማን ሆን ተመኙ ጊዜ ነው መዛኙ ልቤሞኙ 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 አወይ ሰመኙ አወይ ሰመኙ አወይ ሰመኙ አወይ ሰመኙ
ጋዛና ፍየል አላ ወርጨረ ራሳቸው አረባለው ሲለ አረበለው ያረባባና ወጃ ቢቀርም ግድ የለኝ ያረባባ ወጃ ቢቀርም ግድ የለኝ።
አድማጮቻችን በመግባችን እንደገለጽነው ቀጣው ፕሮግራም ደግሞ የቃለ መጠይቅ ጊዜ ነው። የዛሬው ቃለ መጠይቅ እንግዳችን አቶ እንድሪያስ ኤሮ የመላ ኢትዮጵያ አንድ ድርጅት ተቀዳሚ ምክትል ፕሬዝዳንት ናቸው። አቶ እንድሪያስ ኤሮ በመያድ የመላ ኢትዮጵያ አንድ ድርጅት የረጅም ጊዜ ተሳትፎ ያላቸውና ፓርቲው በሄደበት ጉዞ ሁሉ ከቀሩት ኢትዮጵያን መንፈስ ካላቸው የትግል ጓደኞቻቸው እንዲሁም ከኢትዮጵያ ሕዝብ ጋር በመሆን ለሰላማዊ ትግሉ ከፍተኛ አስተዋጽኦ ማድረግ ላይ ያሉ በተለይም ከጠባብ ብሔርተኛነት አሳሰፍ ይልቅ አንድ ሀገር አንድ ህዝብ በሚለው መርሆ ህብረተሰቡ እንዲታነጽ በሚካሄደው ፊልሚያ ብዙ መከራዎችን የተጋፈጡ ስመጥሩ ኢትዮጵያዊ ናቸው። አድማጮቻችን ከኚህ አኩሪ ኢትዮጵያ የምናገኘው ግንዛቤና ትምህርት ስላለ የውይይቱን ሙሉ ጊዜ እንድትከታተሉ መጋበዝ ውይይታችንን እናሉ እንደምሰነበቱ ኦኬ። ለዚህ ውይይት ጥሪያችንን አክብሮ በሰዓቱ በመገኘቱ በሬዲዮ ፕሮግራም አዘጋጆች በአድማጮችና በራስ የምስጋና ያቀረብኩ ወደ ጥያቄ ልሸጋገር። የመጀመሪያው ጥያቄ የሚሆነው መያድ የኢትዮጵያ አንድነት ድርጅት በቅርቡ 3ኛ መደበኛ ጠቅላላ ጉባኤ ሐምሌ 13 እና 14 አካሄዶ ጉባኤውን ሲያጠናቅቅ ወደፊቱን አቅጣጫ በመቀየስ ለመላ ኢትዮጵያ ህዝብ ጥሪዎችን አስተላልፏል። በአንኛነት ጥሪዎቹ ለአንድ ህዝብ ለአንድ ሀገር ለቆሙ የፖለቲካ ፓርቲዎች ለኢትዮጵያ ህዝብና መከላከያ ኃይሉን ይመለከታል። ለዘረውይታችን ለፖለቲካ ፓርቲዎች የተላለፈውን ጥሪ አስመልክቶ ምን ምላሽ ተገኘ በሚለው ዙሪያ ላይ ሐሳቡ እንዳካፍሉን እንፈልጋለን። ከዚሁ ጋር ያያይዘው መያድ በምን ሁኔታ እየተንቀሳቀሰ እንዳለ በተለይም በቅርቡ በአገር ውስጥ የተለያዩ ቅስቀሳዎች ተካሂደዋል በመካሄድም ላይ ናቸው። የነዚህ ቅስቀሳዎች አካሄድ ከመያድ ጥሪ ጋር የተቀናበሩ ናቸው ወይንስ ሌላ እንቅስቃሴ አለ? አመራሩም ወደ ተለያዩ ከተሞች ተጉዞ ስለነበር ስለ ተልእኮው ማያይዘው ቢገልጹልን አመሰግናለሁ። እርስዎ ነው መስመሩ።
ለያደ በዚህ ጠቅላላ ጉባኤ ያስተላልፈው ትሪ ሌሎች እነዚህ ኢትዮጵያ ተቃዋሚ ፓርቲዎች ለትግላችን መሰረት በአግባቡ ትግራችን አክብሮ መያድ ግቢ ባደረግነው ህዝባዊ ኮንፈረንስ ላይ ተገኝቷል። የጋራ አቋም ይዘናል። በጥሩ ሁኔታ ትግራችን አክብሮ አሁን በጋራ እየሰራ ያለ ነው። እዚህ ተነስተን እንግዲህ መያድ በራሱ በቢሮችን ያው ህዝባዊ ስብሰባ በቅርቡ አድርገናል። በዚህ ስብሰባ ያው ባደረግነው ስብሰባ የተለያዩ ሀሳቦችን ተለዋውጠናል። ለውጠትን እየበቃን ያለንባቸው ነገሮች እንዳሉ ያየ ነው። ጥሩ ውጠነ እየን አንድ ነው። ሌሎችም ደግሞ በተለያዩ ዞኖች ላይ በአላባታ፣ በአዊ፣ በደቡብ ጥቡር፣ በቦፋሊ ዞን ብዙ አይኮንፈራንስ አድርገናል። ጠቅላላ ጉባኤዎችን አካሂደናል። በዚህ አካባቢ ደግሞ ግንዛቤዎችንም አስጨብጠናል። ጥሩ ይዘት ያለ ስራ እየሰራ ነው የቆየ ነው።
እሺ፣ ከዚሁ ጋር ደግሞ በማያያዝ እንግዲህ መያድ አቅዶት የነበረ አንድ አህጉራዊ ኮንፈረንስ አስመልክቶ አንድ ጥያቄ እናንሳ። ለዚህ መነሻ ሆነን በቅርቡ አቶ ተስፋዬ ታሪኩ የመያድ የፓርቲው ጸሐፊ በዚሁ ሬዲዮ የጥያቄና መልስ ጊዜ ቀርቦላቸው መያድ አንድ ኮንፈረንስ ለመጥራት ማሰቡን አብስረው ነበር እና ስለታሰበው ኮንፈረንስ ዝግጅት አጀንዳዎች ተጀመረ የተከናወነ ሀገራዊ ጉዳዮች ካሉ ይሄንንም ጨምረው ቢገልጹልን። የተለየ ኮንፈረንስ ተካሂዷል ወይም ለመካሄድ እቅዱ እንዳለ ነው ወይ?
አዎ፣ ኮንፈረንሱን አዘጋጅተናል። በቅርቡ ለማካፈል ዝግጅት ያደረግነው ነው። ከዚህ ቀደም ያው በቢሮአችን ባደረግነው ኢንቫይት ፎርም ያደረግነው ላይ ማከናወን ነው ውጤት እያገኘን ባለነው ውደታ ሁሉ አሁንም የበለጠ ውጤት ለማግኘት በእነዚህ በተለያዩ አጀንዳዎች ማለት ነው፣ በሃይማኖት በነፃነት ላይ፣ በሰብአዊ መብቶች ዙሪያ የበለጠ ስራዎችን ለመስራት፣ ሌሎች ደግሞ እነዚህ የተለያዩ ነገሮች በተለያዩ ውሳኔዎች ላይ ውጤት ለማግኘት የሚያስችል መሰረታዊ የሆነ ስራ ለመስራት ኮንፈረንሱን ዝግጅት ያጠናቀቀልናል።
እሺ ቀጣውም ጥያቄያችን ወደዙ ወደ ህብረት ወደ አብሮ መስራት ጋር የተያዘ ነው። በቅርቡም በሚያዳነሳሽነት ሰብሳቢነት በመካከል ላይ ስለነበሩት 33ቱ ፓርቲዎች ጥምረት እናንሳስቲ። እኛ እንደተረዳ ነው ከሆነ 33ቱ ፓርቲዎች አብሮ መስራት ጉዳይ በመርሆ ገና አልተሳሰረም። ማለትም ለዚህ ቁጥራቸው ብዙ ይሆን ወደ ሚያድ ግልጽና የኢትዮጵያን መርሆ ስለመቀነጃጀት የተደረሰበት ስምምነት እንደሌለ ነው። ለምሳሌ ስብስቦቹ ለሐላፊነት ብቁም ያደርጋቸውን ፕሮግራሞቻቸው ተፈትሾ አልተጠናቀቀም። ኢትዮጵያ መፍትሄዎች በመሬት ስምሪት በህገ መንግስት ከሁሉ በላይ የኢትዮጵያነት አመለካከት አንድ ወጥነት አለው ለማለት አያስደፍርም። የውይይቱ የተግባር ቅንብሩ ምን ደረጃ ላይ ደርሷል ከነዚህ ከ33ቱ ፓርቲዎች ጋር?
በ33ቱ ፓርቲዎች የተጀመረው ጥቅምት 15 ጀምሮ የታቀደ ስራ ጥሩ ይዘት ያለው አመጣጥ ነበረ። አሁን ደግሞ አሰራሩን ቀይረን ትተሻ እንደሚያስፈልግ በጋራ ለመስራት የጋራ አቋም እንደሚያስፈልግ ማኒፌስቶ ተዘጋጅቶ ውጤታማ የሆነ ስራ ለመስራት አንድ አይነት አቋም እንዲኖረን በጋራ ውይይት አካሄደናል። ዛሬም ያካሄድነው ውይይት ነበር። ሁሉም አንድ መሆናችን ትልቅ ትርፋማ እንደመሆን ለኢትዮጵያ ህዝብ ለውጥ የሚያመጣው ይህ አንድ መሆኑ እንደሆነ የተለያዩ ፓርቲዎች ከብሔረሰብ ወደ ህብረ ብሔር ለመምጣትና በህብረ ብሔር በኢትዮጵያ አንድነት በአንድ አቋም ለመሄድ የሚያስችል አቋም መያዝ እንዳለብን የሚል ሀሳባቸውን ዛሬም ውይይቱ ላይ ስለተሳተፉ በጥሩ ሁኔታ የተለያዩ ፓርቲዎች ሀሳባቸውን አስቀምጧል። ባለፉት ቀናትም የተለያዩ ውይይቶች ላይ ይህንን ሀሳብ ያንጸባረቁት ለውጤት የሚያበቃ አካሄድ እንዳለና ፍተሻው ደስ የሚል ይዘት እንዳለውና ውጤታማ እንደሆነ አይቻለሁ። በዛሬው ዕለት ደግሞ ባደረግነው ውይይትም ከ33 ፓርቲዎች የተወሰኑ ፓርቲዎች በጋራ ትብብር የሚል አቅም ያለ ውጤታማ የሚሆን አንድነት የሚፈጥር ይዘት ያለ ፕሮግራም እያዘጋጀ እንዳለና ማኒፌስቶን አዘጋጅተን ወደ ስራ ለመግባት ዝግጅታችን አጠናቀናል። በቅርቡ ያው የአቋም መግለጫ ሰጥተን በዚህ ደረጃ ከምርጫ ቦርድ ጋር ይህንን ስራ ለውጥ የሚያመጣ ከህግ ጋር የሚያገናኙ ስራዎችን ሰርተን በጋራ ለውጤት የሚያመጡ ስራዎችን ለመስራት ዝግጅታችን አጠናቀናል። እኔ በበኩሌ ይህ ጥያቄ ትክክለኛ ጥያቄ ነው። በመሬት ዙሪያ በህገ መንግስቱ አንቀጽ 29ን ወደ ባልባ የሆነችውን ሀገር ዛሬ እኛ ያንን እናንተ ታሪክ ሌሎች ደግሞ ተቀብሎ የሚሄዱ ከሆነ በምርጫ ወቅት በምንቀሰቅስበት ስራ ላይ አንዱ አንዱን መቃረን እንዳይመጣ ዛሬ በስፋት ተወያይተን ወደ ስምምነት ደርሰናል እና ለውጤት የሚያበቃ ስራ እንደሚሰራ ሌሎችም አሁን ትንሽ በዚህ ውይይት ያልተሳተፉትም እንደሚመጡና ውይይት ከኛ ጋር እንዲያደርጉ ጋብዘናቸዋል። ጥሩ ይዘት ያለው አካሄድ ነው ያለ ነው።
በጣም ጥሩ። በቀጣው ደግሞ እስቲ እርሶን የሚመለከት ጥያቄ እናንሳቶ እንደስ ኤሮ የሚያ ተቀዳሚ ምክትል ፕሬዝዳንት በፓርቲው ሚያድ ውስጥ የረጅም ጊዜ ተሳትፎ አለዎት። በአሁኑ ጊዜ ለከፍተኛ ኃላፊነት ተመርጠዋል። ለኢትዮጵያን በመቆሞ ለብዙ መከራዎች ተጋልጠው እንደነበርና ብዙ በደሎች እንደደረሰቦት የኢትዮጵያ አስጠንቅቆ ያውቃዋል። ቀደም ባሉ ጊዜያቶች ከሙያው ከመምህርነቱ ታግደዋል። ቤት ንብረቱ ተቃጥሎ ፍትህ ባጣ ሁኔታ በደሎች ደርሶበታል። ቤተሰቦቹም ለጥቃት ተጋልጠዋል። ይህን ሁሉ ስናገናዘብ ያቶ እንድሪያስ ኤሮን ጽኑ አላማ በሚያድ ውስጥ በመካተቱ ኢትዮጵያዊ ወገን ሁሉ ኩራት ሊሰማው ይገባል። ለዚህ ጽኑ አላማ በጥናት ለመታገል ያነሳሳውት ምንድነው?
መሰረታዊ የሆነ ጥያቄ ነው የቀረበልኝ። ይህ የተበከልኩት ለአቅመን ለማሳደር ረድቶኛል። የተፈታተንኩት በዚህ ውጤት ለትግል እንዲቆም አድርጎኛል። አሁን በአሁኑ ሰዓት ከስራዬ ወጣ በአመት 3-4 መስሪያ ቤት ያዛወሩኝ በግዞት ያስቀምጡኝ ነበር። ይህም ደግሞ ደስ ብሎኛል። ለአላማዬ ስለሆነ መስዋዕትነት መክፈል ስላለብኝ በየከፈልኩ መቆየሁት። አሁን ወደዚህ ምርጫ ሲገባ የበለጠ ይህንን 30 አካባቢ አመት የሰራሁትን የቀረኝን ስረታ ለአንድ አመት ስረታ የቀረኝን አመት ሁሉ አንስቼ ስረታው ሞልች ሲደርስ ካለው አሁን የህዝብ ነፃነት መቅረም አለበት ስራይን መልቀቅ አለብኝ በሚል ማመልከቻ አቅርቤ በአሁኑ ሰዓት ተከፈር ሁሉ የመጣው ነኝ። ወደ መደበኛ ፖለቲካ ስራዬን በደንብ ለመስራት ስለሚፈልግ ስራዬንም ሁሉ ለመልቀቅ እየተዘጋጀው ነኝ። ይህም ግን የኢትዮጵያ የህዝብ ነፃነት መቅደም አለበት እና ከነፃነት በኋላ ደግሞ ህዝባችን ነፃነት ያገኝ በየትኛውም አካባቢ ዜጎቻችን ተጠቅመና ተረግቶ ያሉ ህዝቦቻችን ነፃነት ሳያገኙ እኔ በአንድ ቦታ ተቀምጬ በግዞት መቆየት የሚጠቅመኝ አለመሆኑን በዚህ ሁሉ ቤተሰብም እናም በጥናት ይህንን ውጤታማ ለማድረግ ወደ ትግል ለመግባት ተዘጋጅቻለሁ።
በጣም ጥሩ አቶ ኤንድሪያስ፣ ይሄንን አይነት አራያነት መልካም ተግባር ሁሉም ይጋራዋል የሚል እምነት አለን። ከሞቱት በላይ ያሉትን በህይወት ያሉትን ስናገናዝብ በበለጠ ብዙ ግፍ ደርሶበታል። እንግዲህ እግዚአብሔር ይዘን የሰላማዊን ትግል ሂደት ዘላቂ ቦታ ለማድረስም ታረጉት ትግል እግዚአብሔር እርዳችሁ ከእናንተ ጋር ይሁን። ወደ ቀጣው ትግል ጥያቄ ላምራና በሚያጥላሱ ውድና ብርቅዬ የኢትዮጵያ ልጆች በጽናት በመቆማችሁ እንደ ቀሩት የኢትዮጵያ ክፍሎች ሁሉ በደቡብ ብዙ ግፍ እየደረሰ ለመሆኑ በየጊዜው ተዘግቧል። ኢትዮጵያን ለብዙ ችግሮች ተጋልጧል። ከብዙዎቹ ችግሮች አንዱን ማዕከላዊ ጉዳይ ብናነሳ እንኳን መያድ ያመራ ድርጅት ነው የሚለው ፕሮፓጋንዳ በሰፊው ይካሄዳል። እርሶ በፓርቲው ውስጥ ለረጅም ጊዜ ከትግል አልተለዩም። በመሆኑ መያድ የማን የምን እንደሆነ ጠፍቷቸው ሳይሆን በመከፋፈል አባዜ የተጠመዱት በፓርቲው ላይ የወያኔ ኢህአዴግን ፍልስፍና ለሚነዙት ምን መልስ ይሰጣሉ? መያድ የአማራ ድርጅት ነው ብለው ለሚናገሩት
እንግዲህ እናውና አንድ ነገር ማስተዋል የተለያዩ በወሬ መያድን ሁልጊዜ በወሬ ሽግግር ውስጥ ለመክተት የሚሄዱ ሰዎች እንጂ መያድ የህብረ ብሔር ፓርቲ መሆኑን እናንስታለን። ማሪም የተረጋገጠ ነገር ነው። ለምሳሌ አይደል እኮ በደቦ ሲዳማ 18 ወር ተራይ መያድ ሙሉ አብዝግጅት ሙሉ ተበተታለን። አፋላ አለን፣ ወፋላ አለን፣ አርባ ምንጭ ላይ ጅምካራ አለን፣ ወላይታ ላይ ታውሮ አለን፣ ትልቅ ላይ አለን፣ አዲያ ላይ አለን። ይህ ማለት እንግዲህ የተለያዩ የኢትዮጵያ ብሔረሰቦች ያሉት ላይ አማራ ፓርቲ ብሎ እና የኛ ፕሮግራማችን የኛ ምሮያችን በጋራ የኢትዮጵያን አንድነት አንድ አገር አንድ ኢትዮጵያ ፈልገን የወጣን ሰዎቻችን በሙሉ አመራሮቻችን በሙሉ ይህንን ትጥቅ የታጠቁ እንጂ ይህንን መከፋፈል ሳያውቁ የቀሩት ነገር አይምሰላቸው። እና ይህን ነገር ባያወሩት ጥሩ ነበር፣ እያወሩትም ናቸው አይሰራም። ካሁን በኋላ ይህንን ነው የሚለው ባችሉ።
አዎ፣ በእኛም በኩል ይሄ ነው። መያድ ቅንጅትን በመፍጠር ለኢትዮጵያ ሕዝብ በማስተዋወቅ የኢትዮጵያን መንፈስ ሁሉ ሌሎችም እንዲላበሱ በአንድ አላማ ስር እንዲሰለፉ ከፍተኛ ውለታ የከፈለ ድርጅት ነው። ለዚህ ላይ ማንም ጥርጣሬ የለውም። ግን በውጭም ሆነ በአገር ውስጥ ይሄ ፕሮፓጋንዳ በሰፊው ይካሄዳል። ሌሎችም ድርጅቶች ህልውናቸውን ለመጠበቅ እኛ አለንም ብለው ለማስተዋወቅ በሚነሱበት ጊዜ መያድ ላይ የሚያነጣጥሩት በዚህ ስለሆነ ነው እንጂ ነገሩ ግልጽ ነው፣ ያውቁታል። እንደናንተ ያለ ሌሎቹንም ጨምሮ በኢትዮጵያ አንድነት የሚያምኑ በዚህ ፓርቲ ታቅፈው ከአመራር እስከ ተራ አባልነት ድረስ በነጻና በዲሞክራሲ የሚሳተፉበት ድርጅት ለመሆኑ ሁሉም ያውቀዋል። ወደሚቀጥሉ ጥያቄ ልሂድና መያድ በኢትዮጵያን መንፈስ በመመራት ለአንድ ሀገር፣ ለአንድ ህዝብ፣ ለአንዲት ኢትዮጵያ የሚከፍለው መስዋዕትነት በድል እንዳይጠናቀቅ የተለያየ ሰርጎ ገቦች በፓርቲ ውስጥ በመቀላቀል ሙግት ለመቅጠማቸው የምናውቀው ነው ሁላችንም። ከዚያም አልፈው በባንዳነት ቆመው ንብረት የዘረፉ የፓርቲ ማዕከላዊ አመራር ሚስጥር ያወጡ ብዙዎች ናቸው። እናንተ ባላማጸንታችሁ ቆያችሁና ያላችሁ ለቀጣው ትግል ጥርጊያ መንገዱ ለማሳመር በሚያስችሉት ባንዳዎች ዳግመኛ ድርጅቱን እንዳይበረብሩ ለማድረግ ሁኔታው ተሟልቷል? በአሁኑ ወቅት የተሻለ ነገር ይታያል ከድሮ?
ይህ ተከምጥሩ ይዘት ያለው አሰራር እየሰራን ነው። በአሁኑ ሰዓት ተፈኛ ወራችን ይዘናል። በርቀት ነው የተማደን ያለነው። የተለያዩ ችግሮችን ለመፍታት ወደ አመራሮቻችንና ወደ አሰራሮቻችን ነበረ እቅድ አውጥተናል። እስከተበለ ወብዶ እያንዳንዱ አባል ስንት አባል አለን፣ ስንት ደጋፊ አለን፣ ስንት እጩ አባል አለን፣ ምን ያህል ግን ከታይ ደረጃ ምን ያህል ጊዜ በወር ይሰበሰባል የሚለውን ሁሉ ካለ መጠቃቀቱን ውጤት ያለውን ምላሽ እየሰበሰብን ነው። ማለት በአዲሱ አሰራር ይህን ስናደርግ ግን ሌሎች ሰርጎ ገቦች የተለያየ ነገር ሲያስሆኑ ነበር። በአሁኑ ጊዜ ውጤት እንዳላገኝና ተስፋ እንደቆረጡ ነው የምናያቸው። አሁን የሌለበት ነው። አንድ ለአንድ አላማ የወጣ ሰው በአሉባልታ ወገኑን ወይም የትክ ታጋይ በትግል አላማ አንድ የሆነ የወጣውን ሰው ትቶ መቀጠፍ፣ መልሶ ማደናቀፍ ለምን መጀመሪያ ወደ አንድ አላማ ገብቶ ሲታገል ልዩነቶች ሊኖሩ ይችላል። በውይይት ነው፣ ዘመናዊ በሆነ አስተሳሰብ አሰራር ነው የምናምነው። ሀሳብን በሀሳብ ነው የምናሸንፈው እንጂ በተለያየ ነገር በአሉባልታ ቢሆን ይሄ ወደኋላ የቀረ ትንሽ ከዘመናችን ወደኋላ የቀረ አካሄድ ነው። እየሰራን ያለነው ዘመናዊ አሰራራችን ሀሳብን በሀሳብ ማሸነፍ፣ ግልጸኝነት መኖር አለበት። አሁን ምስል ያወጡ ችግር የፈጠሩ ሰዎች ተመልሰው እየተጠጠጡ የምኖትን ስላቱ ነው የሚያወሩት እንጂ ሆኖት ነገር ነው። አሁን እኛ ግን በአሁኑ ሰዓት ፓርቲያችን በሙሉ ልብ ከዚህ ከ14 እስከ 15 ሐምሌ በኋላ የተሻለ ይዘት ያለ አሰራር ዘርግቶ እየሄደ መሆኑን ነው ማውቀ እና እነሱ የሚሉት ነገር ከአሁን በኋላ እንደማይሰራ እና የተለያዩ ፕሮፓጋንዳ ሊሰሩም እንደማይችሉ ነግረናቸዋል። ይህ በአካልም በግል መምጣት ይችላሉ፣ ግን ይህ ቡድን እየፈጠሩ ሌሎች ጥቃቶችን ለማግኘት ምናልባት እንግዲህ አንድ እንትን አለ እና የስንቅ የተሰጣቸው ሰዎች ሊኖሩ ይችላሉ። ከሆነ አካል ስንቅ ተሰጣቸው ስንቃቸውን ይዞ ሊፈታትኑን የተዘጋጁም ሊኖሩ ይችላሉ። ግን ይህን ፈተና አምነን የገባንበት ስለሆነ ክትትል ልዩ ክትትል እያደረግን በእምነት ምንሄደው በማሳመን በማመን ነው ምንሄደው። ከዚህ ውጭ ግን አሉባልታ ጊዜው አይደለም ብዬ ነው ማመን።
በጣም ጥሩ። ይሄንን ያነሳንበት ምክንያት ያው እንደምታውቁት በውጭም ያለ ነጸብራቅ ነው። ከቅንጅት መምጣት መፍረስ በኋላ በመያድ ላይ የተነጣጠሩ ብዙ ነገሮች አሉ። አገር በቀልም ከውጭ አገርም ያሉ ሁኔታዎች አሉና የነዚህ ነገሮች በየጊዜው ጊዜያቸው እየጠበቁ በፓርቲው ላይ ተጽዕኖ እየስለሚያሳድሩ ትግሉን ወደ ኋላ እንደጎተቱት እናውቃለን። ብዙ የሚፈታተኑት የህብረ ብሔር እንትን ድርጅት በመሆኑ ሰው መቼም እንደማራ አይቀመስም እንደ ጨዋ ይላስምና የሚገቡት ሰዎች እንደማን እንደሆኑ የምታውቋቸው እናንተ ናችሁ። በስነ ስርዓት በፓርቲው ዲሲፕሊን ማይተዳደሩስ ደግሞ ለእንዲህ አይነት አላማ ስለሚ በቀላሉ ለከፋፋዎችና ለገዢው መደብ አገዛ ስለሚገዙ እናንተ መቼም በዚህ ላይ ከፍተኛ ንቃት ልምድና ተመክሮ የፓርቲውን ህልውና እንደማስጠበቅ እንዲያስችላችሁ ብዙ መስዋዕትነት መክፈል እንዳለባችሁ ነው የምንገነዘበው። አሁን እንግዲህ ወደ ጥያቄና መስ ማጠቃለያ እየደረስኩ ነው። ሌላው ደግሞ በአገራችን ሰፍኖ ያለው አገዛዝ ከሚፈጽማቸው በደሎችን እናሳና ያው በብዙ ነገሮች ተገልጿል። ከዙ መካከል እንግዲህ መዘለል የለበት አንድ ብርቱ ጉዳይ ዜጎች ከኖሩበት መንደር ስፍራ ባስገዳጅ ተፈናቅለው እስከዛሬው ዓለትም ይሄው ግን ግፍ እየተካሄደ ነው። ዜጎች ይፈናቀላሉ አይላችሁም ማለት ትውልዳችሁ እዛ አይደለም መንደራችሁ አይደለም እየተባሉ ይባረራሉ። እና መያድ ካለው መረጃ በመነሳት በተለይም እርሶ በደቡብ ያለው ሁኔታ ውስጡን አበጥረው ስለሚያውቁት የህዝቡ ሮሮ ምን ይመስላል እንዴት ይገልጹታል?
ይፋ የወጣ ነገር ነው። በተለያዩ መግለጫዎች አውጥተን ሁለት ሶስት ጊዜ ቡድን ልከን መረጃዎችን አውጥተን ስራዎችን ሰርተናል። አሁንም አላቋረጥ ነው። ምክንያቱም የዜጎችን መብት መርገጥ መንግስት በጣም በቃ ልዩ ቴክኒካሊ በስውርም እየሰራ ያለው ነገር ሁሉ እኛ በአሁኑ ጊዜ በተለያዩ መረጃ እያወጣን ያለ ነው እየፋገን ምንድነው ከበንችማግን ያነ ጉራፍ አርጋ ላይ የሆነ ያለው የዘር ቆጠራ ሆነ በኢትዮጵያ አንድነት እኛ በሚናምነው አቅጣጫ ኢትዮጵያ አንድነት አማራ ብሔረሰብ አማራ ለብቻ ከዚህ ይውጣ እንዲህ አይሁን ይህ ህገወጥ ነው። በህገ መንግስቱም ውስጥ የሌለ ነገር ነው እየሰራ ያለው። ምንድነው ያልተፈቀደ ሰው በሰፈር ላይ መጥቶ ሰፈራ ስላደረገ ነው ብሎ የትም ሀገር የመኖር መብት ሀብት የማፍራት መብቱ ነው። እንኳን በሀገር ውስጥ ቀርቶ ፍጹ ባለበት ሌላ ሀገር ላይ ሰው ሄዶ ዜግነቱ በራሱ እንትን አድርጎ እየኖረ አይደለም። በዛ ሀገሩ ነፃነት እንዲያጣ የማድረግ ሁኔታ በጣም አሳዛኝ ነገር ነው። የምንቀበለው ነገር ግዘ የማንሰጠው ነገር ነው። አሁን ሌላው ደግሞ የአፋሩን ስናይ እንደዚሁ አፋር እንደዚህ እየተፈናቀለ ነው። አርብቶ አደር ነው። እንደዛ ነው ህዝቦች እንደዚህ እያሰቃያቸው ነው። ይህ ዜጎችን መብት አለመጠበቅ ግዘ ሳንሰጠው ምንም ግዘ አፋርም ልከናል፣ ቡድን ልከን አጣርተን ያየነው ነገር አለ። ወደፊትም አሁን እንቀጥላለን ከህዝባችን ጎን ሆነን ሙሉ ነፃነት ቀንና ግን የምንታገለውና በጣም እያሳዘነ ነው። እሱ ብቻ አይደለም፣ ስፍራ የተለያዩ ትናንሽ ስፍራዎች ላይ ያሉትንም እንደዚህ እያሰቃያቸው ነው። አሁን ክትትል ያደረግን ነው። በደቡብ በተለይ በመለኮ አካባቢ ስፍራ ነበረ፣ ትናንሽ ስፍራዎች እነደረሳለው አካባቢ፣ ሌሎች ትናንሽ ቦታዎች ላይ የቆጠሩ ውጡ ውጡ እያሉ ናቸው። ይህንንም ዝዝ እየሰበሰብን ከየቦታው መረጃ እየለጠም እያደጋ አዳሽተን ህገወጥ ስራዎቻቸውን የማጋለጥ ስራ እየሰራን ነው። እና የምንተው አሁን እኮ ሀገሩ መኖር አልቻለም። አንድ ዜና ሀገሩ በሰላም ህገ መንግስቱ በሚረክበው መንገድ እንኳን የመኖር መብቱ ተነክፎ ተነፍቆ ነው ያለው። እንን ከማጋለጥ ወላል አንልም። የምንቀጥለው ጉዳይ ነው።
በጣም ጥሩ። እንግዲህ የመጨረሻውን ማጠቃለያ ሐሳብ ለርሶ ለመስጠት አቶ እንድራስ ኤሮ በዛሬው ዕለት በዲያስፖራ ለሚገኙ ኢትዮጵያዊ ከመያድ ከኢትዮጵያዊነት አንጻር የኢትዮጵያን ትግል ብሔራዊና ሀገራዊ ሆኑ ጉዳዮችን አስመልክቶ ለሰጡ ማብራሪያ በድጋሚ ምስጋናን ያቀርባለሁ። ከመጨረሻ እርሶ ይሄንን ቃለ መጠይቅ ለሚሰማው ኢትዮጵያዊ ወገን በተለይም የመያድ ደጋፊ ለሆነ ወገን የሚያስተላልፉት መልእክት ካለ ወይንም እኔ በጥያቄ እንዲጠቃለሉ ያላረኳቸው ካሉ በእርሶ አእምሮ የሚብላሉ አበይ ጉዳዮች ካሉም በቀሪዋ በፈለጉት ያህል ደቂቃ ወስደው ተጨማሪ ማብራሪያ እንዲሰጡ እድሉን ለእርሶ ልስጠዎትና በዚሁ እንሰናበታለን።
እንግዲህ እኔ መጨረሻ መልክን የማስተላልፈው በኢትዮጵያውያን ዜጎች በሙሉ ነው። ኢትዮጵያዊ የሆናችሁ ማንኛውም በማንኛው አቅጣጫ በምንም አቅጣጫ በአሁኑ ሰዓት ህዝቦቻችን ነጻነት አጥተው እየተሰቃዩ ስላሉ ላሉት ሁሉ የሚያስፈልገውም በየትኛውም አቅጣጫ ድጋፍ ጊዜ ሳንሰጥ በቅድ ይህንን ትግል በምናካሄድበት ጊዜ ከጎናችን እንድትቆሙልን አደራ ነው የምንላችሁ። ምንድነው በሁሉም ነው፣ አንድ አይደለም። በሁሉም አይነት ድጋፍ እንጠብቃለን እና በሀገር ውስጥ ያለው ከዚህ በፊትም በተለያዩ መግለጫዎች አስቀምጫለሁ። የምንሰራውን ስራ እንደውም ያለንበት እኮ ሰላማዊ ትግል ብለን የጀመርነውን በቃ በስውር እኛ ጥቃት ውስጥ የገባን መከራ የምናየውበትን ሲኦል ውስጥ ባለንበት አካባቢ ላይ እንግዲህ ብዙ ሞራላችን የሚጠብቁ መንገድ ስላለ ድጋፋችን እንዳይለየን አገር አይላለሁ። እንግዲህ ከዚህ በላይ ሌላ ምንድነው? በአንድ ሀገር አንድ ኢትዮጵያ እንመኛለን።
እሺ እንግዲህ አቶ እንድራስ ኤሮ ለሰጡ ማብራሪያ በድጋሚ ምስጋናን እያቀረብኩ በርቱ፣ በዚሁ ስብስብና እልክ አስጨራሽ የሰላማዊ ትግል በምንችለው ከጎናችሁ ነን በማለት በሌላ አጋጣሚ በሌላ ፕሮግራም እስክንገናኝ ደህና ሰንብቱ።
እሺ በጣም አመሰግናለሁ። ደህና ቆዩ።
ያረባ ታጎታ ቢቀርም ግድ የለኝ ያረባ ታጎታ ቢቀርም ግድ የለኝ አላት ያምን ጀላትን የወንድም የለኝ ያረባ Thank you.
አርማጆቻችን ከዚህ በመቀጠል የሳምንቱ ዋና ዋና ዜናዎችን አስደምጣለን። በመጀመሪያ ማርስ ዜናዎቹ የሰባይ መብት ተሟጋች ድርጅት ሂማን ራይትስ ዋች በወያኔ አገዛዝ ላይ ክስ ሰነዘረ። የስዊድን ቴሌቪዥን ወያኔ አገዛዝ በኦጋዴን ኢትዮጵያ ክፍል በማድረስ ያለውን ግፍ አጋለጠ። በለንደን ኢትዮጵያ ኦርቶዶክስ ተዋህዶ የደብረ ጽዮን ቅዱስ ማርያም ቤተክርስቲያን በወያኔ ካድሬዎች እየተተራመሰች ነው ተባለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶች በወያኔ ተቃውሞ አሰሙ። አቶ ስብሃት ነጋ አጅበው አክቲቪስት መስፍን ላይ ድብደባ የፈጸሙት ግለሰቦች ማንነት ታወቀ። የአፍሪካ መሪዎች የዓለም አቀፍ የጦር ወንጀል ፍርድ ቤት እየሞገቱ ነው። አልሻባብ በሶማሌ ጥቃት ማድረሱን እንደቀጠለ ነው። ዜናዎች በዝርዝር የሰባዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች በወያኔ አገዛዝ ላይ ክስ ሰነዘረ። ወያኔ በማስፈራራት በሽብር ህዝቡን አፍኖ የያዘ መሆኑንና ተቃዋሚዎች ናቸው የሚላቸው ወደ ምርመራ ጣቢያ በመውሰድ በግርፋት በድብደባ ዝቅዝቁ በመስቀል ጥፍሮችን በመንቀል እያሰቃየ መሆኑን ድርጅቱ በሰባራት ገጾች በማጠናቀቀው ሪፖርት አጋልጧል። ከሰው በተሰወሩ እስር ቤቶች በመካሄድ ላይ ያለው የግፍ እርምጃ ዓለም አቀፉን የሰባዊ ድርጅት እንዳሳሰበውና ወያኔ ከዚህ አረመናዊ ተግባር እንዲቆጠብ ጠይቋል። ጉዳቱ የደረሰባቸውን የፖለቲካ ድርጅት አባላቶች፣ ጋዜጠኞች፣ የሃይማኖት መሪዎችን ምስክርነት ዋቢ አድርጉ ባቀረበው ሪፖርት ላይ ወያኔ ሽብርተኛነትን ለመከላከል በሚል ሽፋን ያወጣውን ደንብ እየተጠቀመ የሚቃወሙት ሁሉ ለእስር እንደሚዳርግ ገልጾ ዜጎች ባልፈጸሙት ወንጀል በቅጥቀጣና በድብደባ እንዲያምኑ የማስደረግ ግፍ ለመፈጸሙ ሪፖርቱ አያይዞ ገልጿል። ድርጅቱ በማዕከላዊ እስር ቤት ተብሎ በሚጠራው የሚስጥር ማጎሪያ ውስጥ ወያኔ ዘግናይ ድርጊቶችን እንደሚፈጽም በመረጃ ያረጋገጠ በመሆኑና ቀደም ሲልም በወያኔ ግፍ እርምጃ በእስር ሰውነታቸው የተጎዱት የመሰከሩትን አጠናቅሮ ለወያኔ ከረረ ተቃውሞውን በጽሑፍ መላኩንም ለመረዳት ተችሏል። የስዊድን ቴሌቪዥን የወያኔ አገዛዝ በኦጋዴን የኢትዮጵያ ክፍል በማድረስ ያለውን ግፍ አጋለጠ። የወያኔ ከፋፍለ ግዛ ፖሊሲ በኦጋዴን በሚኖረው ህዝብ ላይ የወያኔ ካድሬዎች የሚያደርሱትን በደል የሚገልጽ በፊልም የተቀረጸ በምስክርነት ቃል በስዊድን ቴሌቪዥን ባለፈው እሁድ ለእይታ በቅቷል። ፊልሙን ያቀነባበረው የቀድሞ ወያኔ ካድሬ ባለሥልጣን 100 ሰዓቶችን ያህል የሚፈጀው ወያኔን አሳፋሪና ዘግናኝ ሥራዎችን በካሜራ የቀረጸውን ይዞ ወደ ስዊድን በመግባት የፖለቲካ ጥገኝነት የተሰጠው ሲሆን መረጃዎቹ በወያኔ ላይ ዘር የማጥፋት ወንጀሎችን ክስ ለመመስረት በቂ እንደሆኑም ሰፊ ትችቶች እየቀረቡበት ነው። ይህን መረጃ አስመልክቶ የስዊድን ሕግ ባለሙያዎች እንደሚሉት ከሆነ የስዊድን መንግሥት የተረከበውን ባለመቶ ሰዓት በካሜራ የተቀረጸ መረጃ ለስዊድን የጦር ወንጀል ኮሚሽነርና ለስዊድን ዓለም አቀፍ የዳኝነት ተቋም አቃቢ ሕግ እንዲያስረክብ ተጠይቋል። ይህ በእንዲህ እንዳለ በዚህ ፊልም የተበሳጨው ወያኔ ከሁለት ዓመቶች በፊት ከሶማሊያ ወደ ኢትዮጵያ ኦጋዴን የማጋለጫ መረጃ ለመሰብሰብ የገቡት ሁለት ስዊድናውያን ላይ አዲስ የሐሰት መረጃ ሰንዝሮባቸዋል። ወያኔ ፊልሙን ለስዊድን ሕዝብ ከታየ በኋላ በሰጠው መግለጫ በለመደው ጋጠወጥ ባህሪው ጋዜጠኞቹ የሐሽሽ ልክፈተኞችና የአሸባሪዎች ቅጥረኞች ናቸው ብሏል። በለንደን ኢትዮጵያ ኦርቶዶክስ ተዋህዶ የደብረ ጽዮን ቅዱስ ማርያም ቤተክርስቲያን በወያኔ ካድሬዎች እየተተራመሰች ነው። በእንግሊዝ ለንደን ያለው ኢትዮጵያዊ ለእምነቱና ለታሪኩ ለባህሉ ወገንተኛ በመሆን የአምልኮተ እግዚአብሔር መፈጸሚያ የቅርስ ማሳያ የሆነችዋን የጸሎት ቦታ በማዘጋጀት የአንድነትና የፍቅር ቤት በማድረግ ከሃይማኖት አባቶች ጋር ተሳስቦ መኖሩ ይታወሳል። ከቅርብ ጊዜ ወዲህ ግን ምዕመናኑ በስደቱ ዓለም በጉልበቱ በራሱ ኪስ አውጥቶ የመሠረተውን የወያኔ ካድሬዎች አንድነት የሚነሱ ተግባሮችን በማስፋፋት በተለይም የቤተ ክርስቲያንን አባቶችን ክርስቲያናዊ ሐዋርያዊ ተግባር እንዳይዙ በመገፋፋት የጸሎት ቦታውን የንትርክ መድረክ በማድረጋቸው የእንግሊዝ መንግሥት እጁን እንዳስገባበት ከስፍራ የደረሰን ዜና ገልጿል። ወያኔ ከሀገርና ከልዩ ልዩ ስፍራዎች የሚልካቸው ካድሬዎች የክህደት ልኡካኖች በመሆን የወያኔን ቡድን በማበረታታት የሕዝቡን ንብረት የጸሎት ቦታ ለመንጠቅ እንደ ተሰማሩም የአካባቢው ምዕመናን በምሬት እየገለጹ ነው። ጥቂት ባንዳዎችም ሳይሆን ጥቅም ያሰከራቸው አንዳንድ የሃይማኖት አባቶችም ለሃይማኖታቸው ሳይሆን ለዓለማዊ ኑሯቸው በመማራካቸው ሕዝቡን እየበደሉት ሲሆን፣ ይህ ሰይጣናዊ ተግባር በለንደን የሚገኝ ኢትዮጵያዊ በጋራ ቆሞት በትክክለኛ የሃይማኖት አባቶች ጋር በማበር የቤተክርስቲያኗን ህልውና እንዲያስጠብቅ ጥሪ ቀርቧል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሃይማኖት አባቶች በወያኔ ላይ ተቃውሞ አሰሙ። ጥቅምት 6 ቀን 2006 ዓ.ም በአዲስ አበባ 4 ኪሎ የሚገኘው መንበረ ፓትርያርክ ስብሰባ አዳራሽ በመካሄድ ባለው 32ኛ መደበኛ ስብሰባ ላይ በቤተክርስቲያኗ ታሪክ ተሰምቶ የማይታወቅ ተቃውሞ ተከስቷል። በአንድ በስብሰባ ላይ የተሳተፉት አባት እንደገለጹት በስብሰባ ላይ መንግስት የኢትዮጵያን ኦርቶዶክስ ቤተክርስቲያን ለማፍረስ እንደተነሳሳ በስፋት ተናግረዋል። የተቃውሞ የተሰማው የፌደራል ጉዳዮች ሃይማኖት ክፍል ኃላፊዎች ስለ አክራሪዎችና ጽንፈኝነት ገለጻ ለመስጠት ተገኙበት ወቅት ነበር። እዱን ያገኙት 6 ሊቀ ጳጳሳት ማለትም የሰሜን ወሎ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቄርሎስ፣ የምዕራብ ወለጋ አገረ ስብከት ሊቀ ጳጳስ ብፁዕ ሄኖክ፣ የገሙገፋ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ፣ የወላይታ ዳውሮ ዋና ስራ አስኪያጅ የምስራቅ ጎጃም ሊቀ ጳጳስ ብፁዕ አቡነ ማርቆስ፣ የደቡብ ጎንደር ሊቀ ጳጳስ ብፁዕ አቡነ እንድሪያስ በመንግስት ፖሊሲ ላይ ትችት አሰምተዋል። በክርስቲያኖች ላይ እየደረሰ ያለው ግፍ፣ ግድያና ጫና መጨመሩ የተናገሩት አባቶች ፓትርያርኩም እውነት ነው ይህ ሁሉ ጫና አለብን በማለት በሊቀ ጳጳሳት የቀረበውን ሐሳብ ደግፈዋል። ከመላው ዓለም የተሰባሰቡ በሺዎች የሚቆጠሩ ሃይማኖት መሪዎች በተገኙበት ስብሰባ ላይ የመንግስት ባለስልጣናት የኢትዮጵያን ሃይማኖት ታሪክ በማሳነስ ባቀረቡት ወቅት የሃይማኖት አባቶች ስሜት በተቀላቀለበት ሁኔታ መልስ ሰጥተውበታል። የህዝቡን መሬት ነጥቃችሁ ህዝቡን መሬቱን የመንግስት ያደረጋችሁት እናንተ ናችሁ። ኢትዮጵያዊ ሀብትና ንብረት እንዳይኖር ያደረጋችሁት እናንተ ናችሁ። ከዚህ ቀደም ከነበሩት መንግስታት በባሰ ህዝብን ያስጨነቀ ይህ መንግስት ነው በማለት አባቶች ተናግረዋል። በአጼዎቹም ዘመን ቢሆን ይችን አገር ስትረከቡ እስከ ታሪኳ ነው፣ ታሪኳን አላጠፋችሁም ወይ በማለት ብፁዕ አቡነ ቄርሎስ ሲናገሩ ከተሰብሳቢው ከፍተኛ ድጋፍ ተችሯቸዋል። የሃይማኖት አባቶችን ለመከራ በዳረገው በመዳረግ ቤተክርስቲያኗንም ታሪኳንን ለማጥፋት የምታደርጉት ተግባር ትክክል አይደለም በማለት ጳጳሳቱ የእምነት ምስክርነታቸውን አሰምተዋል። ስብሐት ነጋን አጅበው አክቲቪስት መስፍን ላይ ድብደባ የፈጸሙት ግለሰቦች ማንነት ታወቀ። ባለፈው ሳምንት ላይ አክቲቪስት መስፍን በቡጤ የተማቱትና የቆመ መኪና ጌታ ያመለጡት ማንነት ጋዜጠኛ ኤርሚያስ አርአያ ማሳወቁን በላከው መረጃ ታወቀ። የህወሓት መንደርን ከቀረምኩኝ በሚል በኢትዮጵያ ጋዜጣ ላይ የህወሓት ምስጢሮችን በሚያጋልጠው ጽሑፎች ታዋቂነቱን ያተረፈው ጋዜጠኛ አርአያ ተስፋ ማርያም ኢየሩሳሌም አርአያ በትናንትናው ዕለት በአክቲቪስቱ ላይ የድብደባ ያፈጸሙትን በሕግ የሚጠየቁትን ግለሰቦች ሦስቱም የህወሓት አባላ መሆናቸውን ጠቅሶ ማንነታቸውን ዘርዝሯል። አንደኛ የሟቹ ደህንነት ሹም ክንፈ ገብረ መድህን ወንድም ታምራት ገብረ መድህን፣ ሁለተኛ የወያኔ ኪነት አባልና ጊታሪስት ወዲ ሰቦቃ በአሜሪካ ፖለቲካ ጥገኝነት ተጠየቀ፣ ሦስተኛው ኃይሌ በአሜሪካ የኢትዮጵያ ኤምባሲ የብርሃነ ገብረ መስቀል ሹፌር የነበረና በአሁኑ ወቅት በቪዛ ክፍል የሚሰሩ ናቸው። አክቲቪስት መስፍን ለደረሰበት ድብደባ ሕክምና እየተከታተለ ሲሆን ጉዳዩን በሕግ እንደሚጠይቅም አስታውቋል። በሌላ በኩል ደግሞ የቨርጂኒያ ጠበቃ ባቀረበው ዘገባው ስብሐት ነጋንም ጨምሮ እነዚህ ግለሰቦች ሰውን በመደብደብና የሰው መኪና ጌቶ በማምለጥ ወንጀሎች ከተከሰሱና ፍርድ ቤት ጥፋተኛ ናቸው ካላቸው በእያንዳንዳቸው እስከ 1 ዓመት የሚያስቀጣ ቅጣት ሊጣልባቸው ይችላል ብሏል። ስብሐት ነጋም የወንጀሉ ተባባሪ እንዲሁም የሰው መኪና ጌቶ በመለጠው መኪና ውስጥ በመሄዳቸውና ወንጀሉ በመተባበር ክስ በአሜሪካ ሕግ በወንጀል ተባባሪነት ሊከሰስ የሚችሉበት ሕግ እንዳለም ለመረዳት ተችሏል። የአፍሪካ መሪዎች ዓለም አቀፍ የጦር ወንጀል ፍርድ ቤትን ICC አጥብቀው እየተሟገቱ ነው። የጦር ወንጀለኞችን የሚቀጣ ፍርድ ቤት ይፋ ሆኖ ሲመሰረት እንደ አውሮፓ አቆጣጠር 1998 የአፍሪካ ሀገሮች በድርጅቱ ውስጥ አባል ለመሆን ማመልከቻቸውን ካስገቡና ከፈረሙ በኋላ በአሁኑ ወቅት ድርጅቱ ዘረኛ ነው የሚል ወቀሳ በማቅረብ ከምንሰራው ወንጀል ተጠያቂ የሚያደርገን የፍርድ ቤት ተቋም አያስፈልገንም እያሉ ነው። በተለይም እንደ አውሮፓ አቆጣጠር 2002 ዓ.ም ላይ በባልካኔት ቀድሞ የዩጎስላቪያ ተብሎ በሚጠራው የቨርተኝነት መካረር ባስከተለው መዘዝ የእርስ በርስ ጦርነት አስተስፋፍቶ የበቀል እርምጃ በመወሳሰድ ለደረሰው እልቂት ICC ፍርድ ቤቱ ተጠያቂዎችን ለፍርድ ለማቅረብ በያዘው ሙግት ላይ የአፍሪካ መሪዎች በድርጅት ውስጥ የተሽቀዳደሙ ድጋፋቸውን ሲሰጡ እንደነበር ይታወሳል። ከዚያ ወዲህ በመለስተኛ ዳኝነት የሩዋንዳና የብሩንዲ ጉዳይ በታንዛኒያ አሩሻ ከተመረመረ ወዲህ በቅርቡ የሱዳን መሪ አልባሺር በዳርፉር ለፈጸመው የዘር ማጥፋት ጥያቄ ICC ክስ ሲመሰረትበት፣ በቀጣውም በዩጋንዳው ሙሴቬኒ ላይ ተመሳሳይ ክስ ሲቀርብ፣ በቅርቡም በኬንያ ከሰባት ዓመቶች በፊት ምርጫን ተስታኮ ለተገደሉት 1000 ኬንያውያን ተጠያቂ ናቸው ያላቸውን የአሁኑን የኬንያ ፕሬዚዳንትና ምክትላቸውን ሄግ ኔዘርላንድ እንዲቀርቡ ሲጠየቁ የአፍሪካ መሪዎች በአፍሪካ ሕብረት በኩል የምንለምነውን ዶላር ስጡን እንጂ በወንጀል አትጠይቁን የሚል ሙግት እያቀረቡ ነው። ከዚያም አልፈው በሽሚያ ከገቡበት ICC ለመውጣት እያስፈራሩ ነው። ለድርጅቱ አባል መሆናችን ከወንጀል ተግባሮቻችን ነጻ ያደርገናል የሚለውን አቤቱታ የተባበሩ መንግስታት የጸጥታው ምክር ቤት ለመምከር ቀጠሮ የያዘበት መሆኑንም ለመረዳት ተችሏል። በመጨረሻም አልሻባብ በሶማሌ ጥቃት ማድረሱን እንደቀጠለ ነው። አልሻባብ በትናንትናው ዕለት ወደ ኢትዮጵያ ድንበር ተዋሳኝ በሆነችው ከተማ ቤልደዋዬ ተብላ በምትጠራው ቦምባ ፈንድቶ 15 ሰዎች መገደላቸውን የአሜሪካ ድምጽ ራዲዮ ገለጸ። አልሻባብ ጥቃቱን ለማድረስ የመረጠው ቦታ የውጭ አገር ዜጎችና የጸጥታ አስከባሪ ወታደሮች የሚዝናኑበትን ስፍራ ሲሆን፣ በተለይም ከሰሞኑ የሲቪል አስተዳደር በክልሉ ለማዋቀር ስለሚቻልበት ሁኔታ የሚወያይ ኮንፈረንስ በከተማው እየተካሄደም ስለነበር ቁጥራቸው በዛ ያሉ የውጭ ዜጎችን በአካባቢው እንደነበሩ የሶማሌ ጠቅላይ ሚኒስትር ገልጸዋል። እንደ አልሻባብ አገላለጽ ከሆነ የተገደሉት ወታደሮችና ሲቪሎች ቁጥራቸው 25 እንደሚደርስ ኮሚኒኬ ሰጥቶበታል። የውያኔ ወታደሮች እዚህ የቦምብ ፍንዳታ ሰለባ ለመሆናቸው የሶማሌ መንግስት ይፋ አድርጓል። በቦምቡ ፍንዳታ ከተገደሉት መካከል 7ቱ ብቻ ሲቪሎች ሲሆኑ የቀሩት ወታደሮች ናቸው። አልሻባብ ያጥፍተ ጥፋ ዘመቻውን በመላው ሶማሌ ማስተማራቱን ገልጾ ዋነኛ ዓላማው የውያኔን የኬንያ ወታደሮች በተጨማሪም የአፍሪካ ሀገሮች የጸጥታ አስከባሪ ኃይል አባላትን እንደዚሁም ቀደም ባሉ ጊዜያት በተደጋጋሚ የገለጸውን ያቋም መግለጫ ከዚሁ ከቦምብ ፍንዳታው ጋር በተያያዘ በሰጠው ኮሚኒኬ አስታውቋል። የሳምንቱ ዋና ዜናዎች እነዚህ ነበሩ። ወደሚቀጥለው ፕሮግራም እንሸጋገራለን።
Yeah.
ወያኔ አንዳንድ ያማራ ክልል ከተሞችን ለራሱና ለሌሎች ላጎራባች ክልሎች ሊሸልም መሆኑ ተሰማ። ከዚህ ቀደም ወልቃይታ ጠገዴን ከጎንደር ገንጥሎ ትግራይ ውስጥ የጨመረው ዘረኛው የወያኔ አገዛዝ ያኔ የዘረፈው መሬት አልበቃ ብሎት አሁንም በአማራ ክልል የሚገኙ አንዳንድ የድንበር ከተሞችን ወደ ራሱ ወይም የትግራይ ክልል ለመጨመር ዝግጅት በማድረግ ላይ መሆኑን የአማራ ክልል ባለስልጣናት ጠቅሶ ዘገበ። በግልጽ እንዳስቀመጠው በድንበር አካባቢ የሚገኙ የአማራ ክልል ከተሞች የሚሰጡት ለእያንዳንዱ አጎራባች ክልል ቢሆንም ወያኔ ይህንን የአማራን ክልል ከተሞች ለአጎራባች ክልሎች ሁሉ የማሸጋሸግ እቅድ ያወጣው ለስሙላ እንደሆነና ዋና ዓላማው አማራውን ለማዳከምና የራሱን ክልል ለማስፋት ነው የሚሉ ብዙዎቹ ናቸው። በድንበር አካባቢ ከሚገኙ የአማራ ክልል ከተሞች አስተዳዳሪዎች በተገኘው መረጃ መሰረት የጃናሞራ፣ የማይጽበሪ፣ የራስዳሸንና የአዲ አርቃይ አካባቢዎች ትግራይ ክልል ውስጥ የሚጣቃሉ ሲሆን በመተማ በኩል ደግሞ የተወሰነውን ክፍል ለቢሻንጉል ጉምዝ ክልል ለመስጠት ድርድር በማካሄድ ላይ መሆኑን ለማወቅ ተችሏል። የየከተማዎቹ ባለስልጣናት በሰጡት መረጃ መሰረት ባለስልጣናቱ የህዝቡን የልብ ትርታ አዳምጠው የህዝብን ሐዘንና ድንጋጤ ተመለከቱ ሲሆን አንዳንድ የወረዳ ባለስልጣናት ደግሞ የችግሩን ስፋት ለህዝብ ይፋ እንዲያሳውቁላቸው ተማጽነዋል። የወያኔ አገዛዝ ካሁን በፊት በአማራ ክልል ስር የነበረውን የመተከል ዞን ለቢሻንጉል ጉምዝ ራያና ቆምቦን፣ ዳሸንና ሁመራን በመተማ በኩል ለሱዳን፣ ቀሪውን የመተማ ክፍል ደግሞ ለቢሻንጉል መስጠቱን ለማስታወስ አሁንም በተጨማሪ መሬት እየተቆረሰ ክልሎችን ለማስደሰት ሲባል ብቻ እኛን እየተጎዳን ነው በማለት ቅሬታቸውን ገልጸዋል። የአንቀጽ 39 ትሩፋቶች የሰጡን ገጸ በረከቶች ናቸው ሲሉ ያማረሩት የድንበር ከተማ ነዋሪዎች ደግሞ ጨለምተኛ አባት መሬት እየሸጠ ልጆቹን ርስት ያሳጣል፣ ጨለምተኛ መንግስት ደግሞ አገርን በመሸጥ ዜጎችን ያስደፍራል፣ ማንነታቸውን ያሳጣል፣ መንግስትም ማንነታችንን እየነጠቀን ነው ሲሉ በወያኔ አገዛዝ ላይ ያላቸውን ከፍተኛ ቅሬታ ገልጸዋል። ከዚህ በተጨማሪ ሁኔታው ያበሳጫቸው ነዋሪዎች በአገር ውስጥና በውጪ የሚገኙ ድርጅቶች ጉዳዩን አጽንኦት ሰጥተው ሊያዩት ይገባል ብለዋል። ይህ በእንዲህ እንዳለ የትግርኛ ቋንቋ የአማራ ክልል ተማሪዎች እንዲማሩት ለማድረግ ታስቦ በጎንደር በተካሄደው ፓይለት ጥናት ህዝባዊ ተቃውሞ በማስነሳቱ እንዲቆም ተደርጓል። ይህንን አስመልክቶ በአዲስ አበባ ዩኒቨርሲቲ የቋንቋ ጥናት ባለሙያ የሆኑት ፕሮፌሰር ባየ ይማም በቅርቡ ባቀረቡት ጥናት የመንግስት ቋንቋ አጠቃቀም የህዝብን ጉዳይ በህዝቡ ቋንቋ የሚለውን መርህ የተከተለ ባለመሆኑ ህዝቡ ማግኘት ያለበትን መልእክት በትክክል አያገኝም፣ ለለውጥም እየተነሳሳ አይደለም ብለዋል። ባጭር ቃል በዚህ አይነት ቋንቋ የህዝብን አእምሮ መቀየር እንደማይቻል የገለጹት ፕሮፌሰሩ ባለስልጣናቱ የአማርኛን ቋንቋ እንዲጠፋ የበኩላቸውን እየተወጡ ነው ብለዋል። ሀገራችን የቋንቋ ፖሊሲና ያጠቃቀም ደንብ ወይም ስርዓት እስካሁን የላትም። እስካሁን ድረስ ከህገ መንግስታዊ የመብት ማረጋገጫ አንቀጾች ያለፈ ቋንቋ እንደማንኛውም የሀገር ሀብት በቅድ የሚያሳድግ የሚቆጣጠር አጠቃቀሙን ስርዓት የሚያስይዝ ፖሊሲና ዝርዝር ደንብ የለንም። ባለመኖሩም ሁሉም እንደፈለገ የሚተረጉሙበት የሚጽፉበት የሚያሰራጭበት ሁኔታ ውስጥ ገብተናል። ይህ ሊቆምና ቋንቋዎቻችን በቅድ ሊያድጉና ጥቅም ላይ ሊውሉ ይገባል ሲሉ ፕሮፌሰሩ ተናግረዋል። የአማርኛ ቋንቋ የሀገሪቱ አይስራ ቋንቋ መሆኑ እየታወቀ ክልሎች በፍጹም ጥላቻ እንዲመለከቱትና እንዲሁም ክፍል ውስጥ ገብተው የመማርን መብት ለተወላጆች ብቻ ትቻለሁ በማለት የአማርኛ ትምህርት ክፍለ ጊዜዎች በትግራይ በኦሮሚያና ደቡብ ክልሎች ክፍት እንደሚሆን ታውቋል። ተማሪዎች በቋንቋ ትምህርት በሚመደቡበት ወቅትም በአማርኛ ቋንቋ የሚሰጡ ደጋፊ ትምህርቶችን ላለመማር እሰጣ ገባ እንደሚገቡ ታውቋል። በኦሮሚያ በትግራይ በቤሻንጉል እና ሶማሌ ክልሎች የክልሎችን ቋንቋ የማይናገሩ ተማሪዎች ተመርቀው ሥራ ለማግኘት አይችሉም። በመሆኑም ከአማራና ሶማሌ ክልሎች ይቅርታይን ደግሞል በመሆኑም ከአማራ ክልል የሚመጡ ተማሪዎች ከክልላቸው ከአዲስ አበባና ከደቡብ ክልል ውጪ በሌሎች ክልሎች ተቀጥረው ለመስራት እየተቸገሩ ነው። አንዳንድ ልዩ ችሎታ ያላቸው ወይም መንግስታዊ ባልሆኑ ድርጅቶች ውስጥ ተቀጥረው ለመስራት ካልሆነ በስተቀር የአማራ ክልል ተማሪዎች ሥራ ለመያዝ እንደሚቸገሩ ጉዳዩን በቅርበት የሚከታተሉ ሰዎች ገልጸዋል። በሌላ በኩል ግን አማርኛ የሚችል የማንኛውም ክልል ተወላጅ በአማራ በሁሉም ክልል ተወዳድሮ ሥራ የመያዝ መብቱ የተጠበቀ ነው ብለዋል።
አንድ ለናቱ
አድማጮቻችን የዛሬ የጥቅምት 10 2006 ወይም የኦክቶበር 20 2013 ዓ.ም ቅንብሮቻችን የተጠናቀቁ ነው። የዛሬውን ፕሮግራም የመራነው ተኮላ ወርቁና እኔ ቴዎድሮስ በቀለ ነበርን። በሚቀጥለው ሳምንት ፕሮግራማችን እስክንገናኝ ደህና ሁኑ በማለት በፕሮግራማችን የመዝጊያ ሙዚቃ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
Yeah.